የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ የካቲት 6 2017 ዓ.ም ዝግጅታችን ጀመረ። በሲዳማ ክልል በአንድ መኖሪያ ቤት ላይ በተነሳ እሳት የሁለት እህትማማቾችና የአንድ ወንድማቸው ሕይወት አለፈ።
አደጋው የተከሰተው በቅጽበት ነው፣ ድንገተኛ ነው። የአስር ዓመቱን ታላቃቸው ጋር ሶስቱንም ልጆቼ ቤት ውስጥ ነበሩ። ሁለቱም ሴቶች የሶስት ዓመት መንታዎች ሲሆኑ አንደኛዋን አስተኝቼ አንደኛዋ ከወንድሟ ጋር እየተጫወተች ነበረ የወጣሁት። ወጥቼም ብዙም አልቆየሁም። ጩኸት ሰምቼ ስመለስ ቤቴ እየተቃጠለ መሆኑን አየሁ። ልጆቼ ለማዳን ብሞክርም ላተርፋቸው አልቻልኩም። ማዕት ነው የደረሰብኝ።
የሰማችኋቸው የሟቾቹን አባት አቶ ዲራጎ ብኖራን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። ብርቅዬ ዋሊያ አይቤክስ ህልውና አደጋ ውስጥ እንደሚገኝ የዱር እንስሳት ጥበቃ ባለስልጣን አስታውቋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። ለዜናው አስማማዬ ነው እዚህ አጠገቤ ይገኛል። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ከዓለም ዙሪያ ለተሰባሰቡት ዜናዎች አስማማ።
በድጋሚ እንዴት አምሽታችኋል ተመልካቾቻችንና አድማጮቻችን። የሰዓቱን ዜናዎች ወደ እናንተ የማደርሰው አስማማየኑ ነኝ። በቅድሚያም ከዜናዎቻችን መካከል ህወሓት ከፖለቲካዊ እንቅስቃሴ ለሶስት ወር ታገደ፣ ፕሬዚዳንት ትራምፕ የዩክሬን ጦርነት ለማስቆም የዲፕሎማሲ እንቅስቃሴ ጀምሯል፣ እንዲሁም ምስራቅ ኮንጎ ውስጥ በመቶች የተቆጠሩ ህጻናት ተደፍረዋል ሲል ዩኒሴፍ አስታወቀ የሚሉት ከዜናዎቻችን መካከል ናቸው። ወደ ቀዳሚው ዜና አልፋለሁ። እንደ አዲስ ከተመዘገበበት ጊዜ ጀምሮ በስድስት ወራት ውስጥ ጠቅላላ ጉባኤ እንዲያካሄድ ተወስኖበት የነበረው ህዝባዊ ወያኔ ሓርነት ትግራይ ህወሓት ለሶስት ወራት ፖለቲካዊ እንቅስቃሴ እንዳያደርግ መታገዱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ቦርዱ ዛሬ ባወጣው መግለጫ በተሻሻለው የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት ህወሓት ለቦርዱ ሐምሌ 19 ቀን 2016 ዓ.ም በጻፈው ደብዳቤ መነሻነት በልዩ ሁኔታ የክልላዊ ፓርቲ ምዝገባና የህጋዊ ሰውነት ማረጋገጫ የምስክር ወረቀት ተሰጥቶት እንደነበር አስታውሷል። ከዚያን ጊዜ ጀምሮ በነበሩ ስድስት ወራት ውስጥ በቦርዱ እውቅና በታዛቢዎች ፊት ለጠቅላላ ጉባኤ በማድረግ አመራሮቹን ማስመረጥ እንዲሁም ሰነዶችን ከአዋጁ ጋር አጣጥሞ ማጽደቅ ይገባው እንደነበረም ጠቅሷል። ፓርቲው ይህን እንዲያደርግም ቦርዱ በተለያየ ጊዜያት በጻፋቸው ደብዳቤዎች ማሳሰቡን አመልክቷል። ይሁንና ፓርቲው የአዋጁንና የመመሪያዎች ድንጋጌዎችና የቦርዱ ውሳኔዎች በማክበር የጠቅላላ ጉባኤ ሳያካሄድ መተዳደሪያ ደንቡን ሳያጸድቅና አመራሮቹን ሳይመርጥ በሕግ የተሰጠው የስድስት ወር ጊዜ ተጠናቋል ይላል መግለጫው። ስለሆነም ፓርቲው በአዋጅ የተቀመጡ መመሪያዎችን ጥሶ በመገኘቱ ለሶስት ወራት በምንም አይነት የፖለቲካ እንቅስቃሴ ውስጥ እንዳይሳተፍ መታገዱን አስታውቋል። ፓርቲው እስካሁን በምርጫው ቦርድ ውሳኔ ላይ ያለው ነገር የለም። ፓርቲው ሕጋዊ አካሄዶችን ተከትሎ የቦርዱን ውሳኔዎችና ትእዛዞች በማክበር ጠቅላላ ጉባኤ ለማድረግ የሚያስችልን የቅድመ ዝግጅት ስራዎችን ለመስራት ለቦርዱ በጽሁፍ ሲያሳውቅ ግን እግዱ እንደሚነሳም ተገልጿል። ፓርቲው በተሰጠው የሶስት ወራት የእግድ ጊዜ ውስጥ የእርምት እርምጃ ሳይወስድ ቢቀር ግን በተቀመጡ አሰራሮች መሰረት የፓርቲው ምዝገባ እንዲሰረዝ ቦርዱ መወሰኑን ተመላክቷል። የታይላንድ ሰራዊት ከማይናማር በህገወጥ መንገድ ሲዘዋወር የተገኙ 260 ሰዎችን መቀበሉን አስታወቀም። ታይላንድ 260 ሰዎችን በህገወጥ አዘዋዋሪ ሰለባዎች ሰዎችን ከማይናማር ተቀብላለች። ከእነዚህ ውስጥ ከግማሽ በላይ የሚሆኑት ኢትዮጵያዊ መሆናቸውም ተገልጿል። የታይላንድ ጦር ባሳለፍነው ሐሙስ ለማጭበርበር ክፍት በሆነው ድንበር አቅራቢያ ማይናማር የጦር ኃይሎ ወደ ሀገራቸው ለመመለስ በተወሰደው ሰፊ እርምጃ ማግኘቱንም ገልጿል። በታይላንድ የወንጀለኞች ቡድን በታይላንድና የማይናማር ድንበር በመቶ ሺዎች የሚቆጠሩ ሰዎችን በህገወጥ መንገድ በማዘዋወር በደቡብ ምስራቅ እስያ በተለይም በህገወጥ የኦንላይን ስራ ላይ በማሰማራት በየአመቱ በቢሊዮን የሚቆጠር ገንዘብ ገቢ እንደሚያደርጉና እንደሚያስገዷቸው የተባበሩት መንግስታት ድርጅት ገልጿል። የታይላንድ ጦር ባወጣው መግለጫ ቡድኑን የዜጎች ማንነት ካጣራ በኋላ ከ20 ሀገራት የመጡ ሰዎች መኖራቸውን ለማወቅ ተችሏል ያለ ሲሆን ከእነዚህ ውስጥ 138ቱ ኢትዮጵያውያን ናቸው ብሏል። ምንም እንኳን ህገወጥ ተልእኮዎቹ ለብዙ ዓመታት ሲሰሩ የቆዩ ቢሆንም ቻይናዊ ተዋናኝ ዋንግ ዢን ከታፈኑ በኋላ የታይላንድ ባለሥልጣናት ባለፈው ወር ጥረታቸውን አድሰዋል። ተዋናዩ በኋላ ፖሊስ በማይናማር አግኝቶ ነጻ ወጥቷቸዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ 3 ዓመት የጠጋውን የዩክሬን ጦርነት ለማስቆም የታለመው የዲፕሎማሲ እንቅስቃሴያቸውን ትላንት ሮቭ ጀምረዋል። ዩናይትድ ስቴትስ ለዩክሬን ለምታደርግላት ድጋፍ የሚጠበቅባትን የሚመስሉትን ሁኔታዎችንም ዘርዝሯል። ትራምፕ ዋይት ሀውስ ኦቫል ኦፊስ ጽህፈት ቤታቸው እንደ አውሮፓውያን አቆጣጠር በ2022 ሩሲያ በከፈተችው ወረራ ስለተቀሰቀሰው የዩክሬን ጦርነት በሚመለከት ጋዜጠኞች ላቀረቡላቸው ጥያቄ በሰጡት ምላሽ ለምንሰጠው ገንዘብ በምላሹ ጸጥታ እንዲኖር እንፈልጋለን ብለዋል። ለቀድሞ ፕሬዚዳንት ጆ ባይደን ለኪየቭ የሚሰጡት ድጋፍ በሚመለከት ገንዘባችን ስንሰጥ በምላሹ በብድር መልክ ጸጥታ ወይም ደግሞ ነዳጅ አሊያም ጋዝ የሚሆን የሆነ ነገር መጠየቅ አለብን ብያቸው ነበርም ብለዋል። የዩናይትድ ስቴትስ ምክር ቤት እንደ አውሮፓውያን አቆጣጠር ከ2022 ጀምሮ ለዩክሬን ወደ 183 ቢሊዮን ዶላር የሚጠጋ ወታደራዊና ወታደራዊ ያልሆነ እርዳታ መፍቀዱን ትላንት ለምክር ቤቱ የቀረበው የቁጥጥር ሪፖርት አመልክቷል። ከተፈቀደው እርዳታ እስካሁን ለዩክሬን ያልተላከው 40 ቢሊዮን ዶላር ብቻ መሆኑን ሪፖርቱ ጠቁሟል። ቀደም ብሎም ማክሰኞ ምሽት ፕሬዚዳንት ትራምፕ ከሩሲያ እስር ቤት የተለቀቁትን አሜሪካዊ መምህር ማርክ ፎግል በዋይት ሀውስ ተቀብለው አነጋግረዋል። ከዚያም በማስከተል ከሩሲያ ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ መነጋገራቸውና ጦርነቱን ለማስቆም በአስቸኳይ ከዩክሬን ፕሬዚዳንት ዜሌንስኪ ጋር ድርድር ለመጀመር መስማማታቸውን ትላንት እኩለ ቀን ላይ ይፋ ማድረጋቸው ይታወቃል። በማስከተል ምክትል ፕሬዚዳንታቸው ጄዲ ቫንስና የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ከዜሌንስኪ ጋር እንዲነጋገሩ ወደ ሚኒክ ልከዋቸዋል። ሐማስ ከእስራኤል ጋር የተደረሰውን የተኩስ አቁም ስምምነት እንደሚያከብር ቃል ገባ። አክራሪው ሐማስ ከእስራኤል ጋር የደረሰውን የተኩስ አቁም ውል እንደሚያከብር ዛሬ ሐሙስ ቃል ገብቷል። የሆነው ተኩስ አቁም ጥሷል በማለት አንዱ ሌላኛው ወገን እየወነጀሉ ባሉበትና ጦርነቱ ሊያገረሽ ይችላል የሚል ስጋት በሚሰማበት በዚህ ወቅት ነው። የሐማስ ቃል አቀባይ አብደላቲፍ አልካኑዋ የጋዛ ተኩስ አቁም ስምምነት እንዲፈርስ አንፈልግም፣ ስለዚህም አፈጻጸሙን በጥንቃቄ ስራ ላይ እንዲውል ብርቱ ፍላጎት አለን ያሉ ሲሆን ወራሪዋ እስራኤልም ይህንን እንድታረጋግጥ ብሏል። በተጨማሪም ካኗ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና ከፕሬዚዳንት ዶናልድ ትራምፕ የሚሰነዘር የማስፈራራትና የዛቻ ቋንቋ የተኩስ አቁም ስምምነቱን አፈጻጸም አያግዝም ብለዋል። ሐማስ በዚህ ሳምንት መጀመሪያ ላይ እስራኤል በጋዛ የአየር ድብደባ በመፈጸምና እርዳታ እንዳይገባ በመገደብ ስምምነቱን ጥሳለች ሲል የከሰሰ ሲሆን ቡድኑ የሚለቀቁ ታጋቾች ለሌላ ጊዜ እንደሚያስተላልፍም ተናግሯል። ትላንት ረቡዕ በእስራኤል ወታደራዊ ተጠባባቂዎቿን ከጠራች በኋላ የአገሪቱ መከላከያ ሚኒስትር እስራኤል ካትዝ የትራምፕን ማስጠንቀቂያ ደግመዋል። ካትዝ ሐማስ ታጋቾችን መልቀቅ ካቆመ የተኩስ አቁም አይኖርም፣ ጦርነት ይሆናል ማለት ነው ያሉ ሲሆን ጦርነቱ የበለጠ ጠንካራ እንደሚሆንና ትራምፕ ለጋዛ ያላቸውን ራዕይ እውን ለማድረግ የሚያስችል ይሆናል በማለትም አክለዋል። አድማጮቻችን፣ የዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የህንዱ ጠቅላይ ሚኒስትር ሞዲ ከትራምፕ ጋር በንግድ ስልታዊ ግንኙነትና በስደት ዙሪያ ይወያያሉ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የህንዱን ጠቅላይ ሚኒስትር ናሬንድራ ሞዲን ዛሬ ሐሙስ በዋይት ሀውስ ያነጋግራሉ። የኒው ዴልሂ ባለሥልጣናት የሞዲ ጉብኝት ከዩናይትድ ስቴትስ ጋር አዲስና ተጨባጭ የሆነ አጋርነትን እንደሚያበስር ያላቸውን ተስፋ ገልጸዋል። ሆኖም ተንታኞች ትራምፕ ቀዳሚ በሚያደርጓቸው እንደ ንግድና ኢሚግሬሽን ጉዳዮችን በተመለከተ አከራካሪ ነጥቦች እንደሚኖሩም ተናግረዋል። ሞዲ ፕሬዚዳንት ዶናልድ ትራምፕ ስልጣን በያዙ ሳምንት ጊዜ ውስጥ ከፕሬዚዳንቱ ጋር እንደሚገናኙ ቀደም ብሎ የተነገረ ሲሆን የህንድ ውጭ ጉዳይ ሚኒስትር ቪክራም ሚሪ ህንድና ዩናይትድ ስቴትስ ጠንካራ ግንኙነት አላቸው ብለዋል። ዩናይትድ ስቴትስ ከጠንካራዎቹ ዓለም አቀፍ አጋሮቻችን አንዷ ናትም ሲሉም አክለዋል። የዋይት ሀውስ ብሔራዊ ምጣኔ ሀብት ምክር ቤት ዳይሬክተር ኬቨን ሀሴት ሰኞ ዕለት ከሲኤንቢሲ ጋር ባደረጉት ቃለ ምልልስ ህንድ ከውጭ የሚገቡ ምርቶችን የሚገድብ ታሪፍ አላት በማለት ስጋታቸውን ተናግረዋል። በሰደድ እሳት የተጎዳችው ካሊፎርኒያ አሁንም ደግሞ ጎርፍ አስግቷታል። በሰደድ እሳት የተጎዳችው ካሊፎርኒያ ግዛት ከፍተኛ ዝናብና ንፋስ ተከትሎ ሊከሰት ይችላል ለተባለው ጎርፍ በመዘጋጀት ላይ ናት። የአካባቢው ባለሥልጣናትና የነፍስ አድን ዋናተኞች ጎርፍን ለመከላከል ነዋሪዎች አሸዋ የተሞሉ ጀንያዎች እንዲወስዱ አሳስበዋል። ይህ በእንዲህ እንዳለ የኦሪገኗ ፖርትላንድ ከተማ አውራ ጎዳናዎች ብዛት ያለው የግግር በረዶ መከላከያ አልብሳለች። በተጨማሪም የኦሪገንና አይዳሆ ግዛት ባለሥልጣናት ከዛሬ ሐሙስ ጀምሮ ለሚመጣ የበረዶና የበረዶ ሽንፍር ለመዘጋጀት የአደጋ ጊዜ መጠለያዎችን አዘጋጅተዋል። የብሔራዊ የአየር ሁኔታ አገልግሎት ደቡባዊ ካሊፎርኒያ በተራሮች ላይ እስከ 6 ኢንች ዝናብ እንዲሁም በባህር ዳርቻ አካባቢዎችና ሸለቆች ደግሞ ዝናብ በብዛት ሊጥል እንደሚችል ተንብየዋል። ዝናቡ ኃይለኛ ዛፎችን ሊጥልና የኤሌክትሪክ መቆራረጥ ሊያስከትል እንደሚችልም ስጋታቸውን ገልጸዋል። በመጨረሻም ምስራቅ ኮንጎ ውስጥ ታጣቂዎች በመቶዎች የሚቆጠሩ ሕፃናት ደፍረዋል ተባለም። ካሁን ቀደም ባልታየ ደረጃ ብዛት ያላቸው ልጆች በተዋጊነት መልምሏል ሲልም ዩኒሴፍ አስታውቋል። በማዕድን ሀብት በከበረ የኮንጎ አካባቢ በቅርብ ሳምንት ውጊያው የተባባሰ ሄደ ሲሆን የተባበሩት መንግስታት የሕፃናት መርጃ ድርጅት ይህን ያስታወቀው ዛሬ ሐሙስ ባወጣው መግለጫ ነው። የዩኒሴፍ ዋና ስራ አስኪያጅ ካትሪን ሪሰል ባወጡት መግለጫ በሰሜንና ደቡብ ኬፕ ግዛቶች በግጭቱ በሚሳተፉ ወገኖች በሕፃናት ላይ ዘግናኝ ጥቃት እየደረሰ መሆኑን ሪፖርት እየደረሰን ነው ብለው በቅርብ ዓመታት ካየነው ሁሉ እጅግ የከፋ መደፈርና ሌላም ወሲባዊ ጥቃት እየተፈጸመ ነው ብለዋል። እንደ አውሮፓውያን አቆጣጠር ካለፈው ጥር 27 የካቲት 2 በነበሩ ቀናት የጤና ጣቢያዎች 572 የመደፈር ጥቃት ሰለባዎችን መቀበላቸው የተገለጸ ሲሆን ይህ አሃዝም ከዚያ በፊት ከነበረው ሳምንት ከተቀበሏቸው 5 እጥፍ መሆኑ ተመላክቷል። በጤና ተቋማቱ ከታከሙት ውስጥ 170 ሕፃናት መሆናቸውን በዲሞክራቲክ ሪፐብሊክ ኮንጎ የዩኒሴፍ ተጠሪዋ ሊያን ጌቸር ተናግረዋል። አድማጮቻችንና ተመልካቾቻችን ለምሽቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ለቀሪ ዝግጅቶች ወደ ስመኝን ሽል መልሳችሁ።
አስማማው የነውን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሐሙስ የካቲት 6 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። ከአቀናባሪ ንጉሱ ታምሬ ጋር እያስተናገድኳችሁ የማመሸው ስመኝሽ የቆየነኝ። የማህበራዊና ትስስር ገጾቻችንና የዌብ ፕሮዲውሰራችን አበባየው ገበያውም አብራናለች። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ በድጋሚ ጋብዛለሁ። አሁን ቀዳሚ ወደሆነው የአብይ ርዕስ ዘገባችን እንለፍ። በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ ሞኮንሳ ቀበሌ ውስጥ ዛሬ ከሰዓት በኋላ በአንድ ቤት ላይ በተነሳ የእሳት አደጋ 2 መንታ እህትማማቾችና 1 ወንድማቸው መሞታቸውን የዞኑ ፖሊስ መምሪያ የምርመራ ክፍል ኃላፊ ዋና ሳጅን አበራሹና ለአሜሪካ ድምፅ ተናግረዋል። የልጆቹ ወላጆች ለጉዳይ ወጣ ባሉበት በ15 ደቂቃ ውስጥ አደጋው ማጋጠሙን ፖሊስ ገልጾ ሴቶች ሕፃናት በእሳት ተቃጥለው መሞታቸውንና ታላቅ ወንድማቸው በሩ ስር ወድቆ በጭስ ታፍኖ መሞቱን ፖሊስ አስታውቋል። ወንድምየው በሩን ለመክፈት ሲሞክር እንደነበርም ፖሊስ ጨምሮ ገልጿል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ አለው።
በሲዳማ ክልል ምስራቃዊ ሲዳማ ዞን በንሳ ወረዳ መኮንሳ ቀበሌ ዛሬ የካቲት 6 ቀን 2017 ዓ.ም ከሰዓት በኋላ በአንድ ቤት ላይ በተነሳ የእሳት አደጋ 3 ሕፃናት መሞታቸውን የዞኑ መርማሪ ፖሊስ ዋና ሳጅን አበራሹና ለአሜሪካ ድምፅ በስልክ አስታውቀዋል።
ምሳት አካባቢ አጋጣሚ ቤት ውስጥ አጋጣሚ የተፈጠረ አደጋ ነው። እሳት አደጋ ማለት ነው። እሱን ነው እና አጋጣሚ ልጆች ናቸው። 2 ኩንታ ናቸው። አንዱ ደግሞ እነሱ ታላቁ ነበር። እናትየውም ደግሞ ወደ ሌላ ቦታ ለስራ ሄዳለች። አባትየውም አጋጣሚ ለሰዎቹ ጋር ለመገናኘት የሆነ ቦታ ሄደዋል። በዛ መሀል አካባቢው ብዙም ሰው የለም። አካባቢያቸው ያ ለህፃኖች ምክንያት የተከሰተ ነገር ነው።
በአደጋው 2 መንታ የትማማቾች በእሳት ተቃጥሎ ሲሞቱ 1 ወንድማቸው ከቤት ለመውጣት ሲሞክር በጭስ ታፍኖ መሞቱን አስረድተዋል።
ስለዚህ አሁን አጋጣሚ ከቤት ውስጥ ወጣ እሳት ነው። በልጆች ምክንያት ማለት ነው።
እሳት የተነሳው እንዴት ነው?
አጋጣሚ ልጆቹ ተነካክተው ነው። ስለዚህ አንዱ የ10 ዓመት ልጅ ነው። ልጆቹ ደግሞ ትናንሾች ናቸው። መንታው ልጠዋችሁም ደስ ደግሞ የሳር ቤት ነው። ወቅቱም ደግሞ በጋ ስለሆነ እሳት ደግሞ አጋጣሚ የተመደኮ ነው። ይህ አደጋ ያደረሰ ነው።
አባታቸው አቶ ድናጎ ቢኖራ በከፍተኛ ሐዘን ውስጥ መሆናቸውን በስልክ ለአሜሪካ ድምፅ ገልጿል። አደጋው የተከሰተው ለአንድ ጉዳይ ወደ ቀበሌ ጽሕፈት ቤት በሄዱበት ሰዓት መሆኑንም ተናግሯል።
አደጋው የተከሰተው በቅጽበት ነው፣ ድንገተኛ ነው። የ10 ዓመቱን ታላቃቸው ጋር 3ቱንም ልጆቼ ቤት ውስጥ ነበሩ። 2ቱም ሴቶች የ3 ዓመት መንታዎች ሲሆኑ አንደኛዋን አስተኝቼ አንደኛዋ ከወንድሟ ጋር እየተጫወተች ነበረ የወጣሁት። ወጥቼም ብዙም አልቆየሁም። ጩኸት ሰምቼ ስመለስ ቤቴ እየተቃጠለ መሆኑን አየሁ። ልጆቼ ለማዳን በመኩርም ላተርፋቸው አልቻልኩም ማአት ነው ይደረሰብኝ
አሁን ምን ማድረግ እንዳለብኝ አላውቅም ግራ ገብቶኛል ምሉት አቶ ድራጎ አስከሬናቸውን ለመቅበር እየተዘጋጀን ነው ብሏል ልጆቻችን በዚህ መልኩ ሲሞቱ እንም እናታቸውም አይናቸውን አላየንም ስሉ ሀዘናቸውን ገልጿል
እናታቸውም ለሌላ ጉዳይ ከቤት ወጣ ስለነበረች ቤት ውስጥ አልነበረችም አሁን ራስዋን አጣቀም ሰዎች ናቸው ደግፈዋት የተቀመጠችው በቃ ላውቅም ምን እንድላችሁ ነው የምትፈልጉት ልጆቼ
የልጆቹን አባት ተከትለው ወደ ስፍራው እንደደረሱ የሚናገሩት የቀበለው ሊቀመንበር አቶ ተስፋዬ ቤተኮ ቤቱ የሳርክዳን ቤት ስለነበረም ልጆቹ ሳይሞቱ ማጥፋት አልቻልንም ብሏል
ያው በተነሳው ቋጠሮ ላይ እነሱ ህፃኖች ናቸውና ሊወጡ ሲሞክሩ የበር ገጭቶ ሊወጣ አልቻለም ህፃኑ ያ 10 አመት እድሜ ያለ ልጅ ነው ያ እሳቱ በጭስ የተነሳ በሩ ዘጋው ሊወጣ ቢሞክር ያው ተገጭቶ ተመለሰ በዛው በተገጨበት ሊወጣ ሲሞክር እሳቱ ደርሶት በዛ አጋጣሚ ሞተ ቤቱን ከያዘ በኋላ ነው አካባቢ ህዝብ ተወስቶም ሬሳ ወጣ ያው አባትየውም እሳቱ ቋጠሮ ሲነሳ 15 ደቂቃ ያህል ይርቀዋል ተመልሶ መጣ ሲመጣ ያው ሰው እንዴት አልጎ ያወጣል ሊያወጣም አልቻለም ሰው አጋጣሚ ጩኸት ላይ ወጣ በወጡ ሰዎች ደግሞ ሊያወጡ አልቻሉም
አቶ ተስፋዬ ቤት ውስጥ የነበረ ንብረትና ከብቶችም መቃጠላቸውን ጠቅመዋል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። ወደ ትንታኔ መጽሔቱ እናልፋለን። በኢትዮጵያ ውስጥ ብቻ እንደሚገኝ የሚነገርለት የአይቤክስ ዝርያ ዋሊያ በተደጋጋሚ በሚከሰቱ የጸጥታና ሌሎች ተፈጥሯዊ ችግሮች የተነሳ የህልውና አደጋ ውስጥ እንደሚገኝ የኢትዮጵያ የዱር እንስሳት ጥበቃ ባለስልጣን አስታውቋል። የሰው ሰራሽና ተፈጥሯዊ ችግሮች ጋር በተያያዘ ብርቅዬው የዱር እንስሳ ቁጥሩ በየጊዜው እየተመናመነ በአሁን ወቅት ጠቅላላ የህልውናው አደጋ ውስጥ መውደቁን ባለስልጣን መስሪያ ቤቱ ገልጿል። በዘርፉ ጥናትና ምርምር ያደረጉ እንዲሁም መጽሐፍ ያሳተሙ አንድ የጎንደር ዩኒቨርሲቲ ምሁር በየጊዜው የሚሰጡ ምክረ ሀሳቦች ገቢራዊ አለመደረጋቸው ዋሊያ ለተጋረጠበት የህልውና አደጋ ምክንያቶች ናቸው ብለዋል። የሰሜን ጎንደር ዞን መስተዳደር በበኩሉ የዋሊያን ህልውና ለመታደግ እድሎች እንዳሉ አመልክቷል። መስፍን አራጌ ተጨማሪ አለው።
በተባበሩት መንግስታት የትምህርት ሳይንስና የባህል ተቋም ዩኔስኮ በዓለም ቅርስነት በመዘገበው የሰሜን ተራሮች ብሔራዊ ፓርክ ብቻ የሚገኘው ዋሊያ በሰው ሰራሽና ተፈጥሯዊ ችግሮች የህልውና አደጋ እንደተጋረጠበት ቁጥሩም እየቀነሰ መምጣቱን የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ ናቃቸው ብረሌው ለአሜሪካ ድምጽ ገልጸዋል።
የሰሜን ተራሮች ብሔራዊ ፓርክ ስናስብ ወደ ሁላችንም አእምሮ ቀድሞ የሚመጣው ዋሊያ አይቤክስ ነው። ይሁን እንጂ በተደጋጋሚ በሚስተዋሉ የጸጥታ ችግር ምክንያት እና ሌሎችም በጥናት በሂደት የሚለዩ እንዳለ ሆኖ ቀደም ብሎ ካለው ቁጥር አሁን ላይ ዋሊያ አይቤክስ ቀንሶ ነው የታየው። ይሄ በደረቅ እና በክረምት ወቅት በተካሄደ ቆጠራ ነው ቁጥሩ እንደቀነሰ ማወቅ የተቻለው። ወይም ደግሞ እለት ከእለት የሚደረግ የቁጥጥር ስራ ከጊዜ ወደ ጊዜ በርካታ ቁጥር የነበረው ዋሊያ አይቤክስ ዛሬ ላይ በ300ዎች አካባቢ የሚቆጠር ዋሊያ እንዲቀር ሆኗል። ህልውናው ለአደጋ ተጋልጧል።
በአንጻሩ የሰሜን ተራሮች ብሔራዊ ፓርክ የሚገኝበት በአማራ ክልል የሰሜን ጎንደር ዞን ምክትል አስተዳዳሪ ቢምረው ካሳ የዋሊያው ቁጥር ከፍና ዝቅ የሚልባቸው ሁኔታዎች የተለመደ እንደሆኑ ይናገራሉ።
ከሰሜን ተራሮች ብሔራዊ ፓርክ መገለጫ የሆነው ዋሊያ አይቤክስ በአንደኛውም በሌላ መንገድ ያው በየአመቱ የተወሰነ ኢንቫይሮመንቱ ሲስተካከል ቁጥሩ የሚጨምርበት ከተፈጥሮም ከሰው ሰራሽ ችግሮች ውስጥም ሲገባ ቁጥሩ የሚቀንስበት ሁኔታ ይኖራል። ከአመት አመት ይለያያል የቁጥሩ ሁኔታ። አሁን ላይ ከባለፈው አመት በተለየ የተወሰነ ቁጥር የመቀነስ ሁኔታ ታይቷል። ግን ይህን የቀነሰ ያለውን ቁጥር ለመመለስ ደግሞ እድል አለን። አሁን አንደኛ የአካባቢ ጥበቃውን ስራን ማጠናከር እንችላለን። ሁለተኛ ዋሊያዎቹ በራሱ ብዛታቸው ቁጥራቸው ለመጨመሩ እድላለሁ።
የሰሜን ተራሮች ብሔራዊ ፓርክ ኃላፊ ማሩ ቢያድግልኝን በስልክ ለማግኘት ያደረግነው ሙከራ አልተሳካም። ሆኖም ለመንግስታዊ የአማራ ሚዲያ ኮርፖሬሽን በሰጡት መግለጫ በክልሉ የቀጠለው ግጭት ለእንስሳው ጥበቃ ለማድረግ እክል መፍጠሩን አረጋግጠው ነበር። ባለፉት ዓመታት የዋሊያ አይቤክስ ቁጥር 865 ደርሶ እንደነበር አንስተው በሰሜኑ ጦርነት በክልሉ የሰላም እጦትና በህገ ወጥ አደን መበራከት ምክንያት አሁን ላይ 306 ዋሊያዎች ብቻ መኖራቸውን፣ ጥብቅ ቁጥጥር ካልተደረገም ብርቅዬ እንስሳው ላይ የመጥፋት አደጋ ተጋርጧል ማለታቸውን ጣቢያው ዘግቧል። የሰሜን ተራሮች ብሔራዊ ፓርክ በሚል በ2013 ዓ.ም መጽሐፍ ያሳተሙት በጎንደር ዩኒቨርሲቲ የማህበራዊ ሳይንስ ትምህርት ክፍልና ስነ ሰብ ኮሌጅ ተመራማሪና መምህር ዶክተር ግርማ ታያቸው በሰሜን ተራሮች ውስጥ የሚገኘውን የዋሊያ ትክክለኛ ቁጥር ማወቅ አዳጋች መሆኑን ይናገራሉ።
የተደራጀ በካሜራ የተከተለ ካልተካሄደ አሁን 500 ማን ነው 800 ማን ነው ድሪል ፊገራሲ ዳታን ማወቅ በጣም ያስቸግራል።
ለዋሊያ ህልውና አደጋ ውስጥ መውደቅ ዋነኛ ምክንያት ፓርኩ ሲከለል ማህበረሰቡን ያማከለ ባለመሆኑ ነው ሲሉ ይተቻሉ።
በጣም ህብረተሰቡ አምኖበት እዛ ሲከለል በውስጥ የነበሩ ሰዎች እንዲለቁ ተብሎ አይደለም ሙከራ ቢደረግም መጨረሻ ላይ በ2006 ዓ.ም እንደገና ጊጭ አካባቢ የነበሩ አርሶ አደሮች ወደ ተነስተው ደባርቅ እንዲመጡ ተደረገው እና ማህበረሰቡ እዛዋል እዛው ያመርታል እንጨቱን ይቆርጣል። ከዛ በኋላ ዋሊያ ብርቅዬ መሆኑን ሲገነዘብ ማህበረሰቡ ከፍየል ጋር ለማዳቀል ሁሉ ሙከራ ተደርጓል በውድ ዋጋ ለመሸጥ። ይሄ አሁን አንዱ ዝርያው እንዲጠፋ የማድረግ እንትን ነበር። በተለያየ አጋጣሚ ከማህበረሰቡ ሊሆን ይችላል ወይ ከስግብግብ ግለሰቦች ሊሆን ይችላል ወይ ፖለቲካሊ ሞቲቬት ሊሆኑ ሰዎች ሊሆን ይችላሉ ካንዴም ሁለቴ የቃጥለው ሰምትን ደርሶበታል ፓርኩ። ስለዚህ እነዚህ ነገሮች ተዳምረው ዋሊያ ቀንሶ ሊሆን ይችላል።
የሰሜን ጎንደር ምክትል አስተዳዳሪ በበኩላቸው የህዝቡን ተጠቃሚነት የሚያረጋግጡ ስራዎች እንደሚሰሩ አመልክተዋል።
አመልድ ኢትዮጵያ ኦርዳ የሚባሉ ፕሮጀክቶች አሉ። የፓርኩን ደህንነት ሲባል በፓርኩ ዙሪያ ያሉ ማህበረሰቦችን የኑሮ ደረጃ እንዲሻሻል እየሰራ ያለ ስራ አለ። ይህንና መሰል ፕሮጀክቶች እንዲመጡ የማድረግ ከፓርኩ ጋር ፍሬንድሊ ሊሄዱ የሚችሉ የስራ እድል ፈጠራዎችን ማስተሳሰር ለምሳሌ እንደ ንብ እርባታ አይነት እንዲህ አይነቶቹን የማድረግ ስራ እንሰራለን ነው። ከዛ በዘለለ ደግሞ በዘላቂ መፍትሄው እና እኛም የክልሉ መንግስት ቢያስብበት ያልነ የተወሰኑ የህብረተሰብ ክፍሎችን ሪሎኬት የማድረግ ስራ ቢሰራ ብለን ኮሜንት አድርገናል።
ወደ ሌላ ቦታ የማዘዋወር
ወደ ለምሳሌ ወደዚህ አርማጮ ቀጠና ሰፊ የእርሻ መሬት አለ።
የጎንደር ዩኒቨርሲቲው ምሁር የዋሊያን ህልውና ለመታደግ ተደጋጋሚ ምክረ ሀሳቦች ቢቀርቡም የተግባር እርምጃ ስለማይወሰድ ችግሩ እየተባባሰ መምጣቱን አስረድተዋል።
ሰሜን ተራሮችን መልሶ ለማገገም በዛው እግረ መንገዱ የኮንሰርቬሽን ስራ መሰራት አለበት። አካባቢ ኢኮሎጂ የሚጠብቅ ነገር ስራ በትክክል የአካባቢው ህዝብ ራሱ እንደ ጎንደር እንደ ኢትዮጵያ ትልቅ የሀገር ሀብት ነው አሉ ከሚባሉት ፓርኮች የተለየ ፓርክ ነው። ከኢኮሎጂ አኳያ ለሱ ይሄ ነው የሚባል ትክክለኛ ኮንሰርቬሽን አለመደረግ ነው። ስለዚህ መንግስት ራሱ ትኩረት ሰጥቶ በጀት ተበጅቶለት የተደረጉ ምክረ ሀሳቦችን ተቀብሎ ተግባራዊ ማድረግና ያለማድረግ ጉዳይ ነው።
የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አቶ ናቃቸው ትችቱን በተወሰነ ደረጃ ይቀበሉታል።
ምክረ ሀሳቦች በተለያየ ጊዜ ከተለያየ አካላት ይነሳሉ። በአካልም እኛም ጉዳይ ሰምተን እናውቃለን። ቀደም ተብሎ የታሰቡ ጉዳዮችን በየጊዜው የሚስተዋሉ የጸጥታ ጉዳዮች መሬት ላይ ወርደው ተግባራዊ እንዳይሆን የራሳቸው ችግር ፈጥረዋል። እንዲሁም በመንግስት ብቻ ደግሞ የሚተገበሩን ብቻ አይደሉም። የበርካታ ባለድርሻ አካላትና ፓርትነሮች ወይም ደግሞ ፕሮጀክቶቹ ድጋፍ ያስፈልጋቸዋል።
የዋሊያን ህልውና ለመታደግ በስሙ የተሰየመ ብሔራዊ ስትራቴጂክ ፕላን መውጣቱን አቶ ናቃቸው ጠቁመዋል። ዋሊያ በዓለም አቀፍ ደረጃ በኢትዮጵያ ውስጥ ብቻ የሚገኝ ብርቅዬ ዱር እንስሳት መሆኑ የተረጋገጠው በ1953 ዓ.ም ነበር። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
ከሀገር ውስጥ ዜናዎች ወጣ ብለን ወደዚህ ወደ ዩናይትድ ስቴትስ መለስ ስንል ደግሞ የትራምፕ አስተዳደር የውጭ እርዳታን ማቆሙ የአሜሪካ ደህንነትና በውጭ ያላት ስፍራ ዘላቂነት ሊጎዳው ይችላል ሲሉ የዩናይትድ ስቴትስ ዲሞክራት የህግ አውጪዎች ትላንት ረቡዕ ተናገሩ። ሪፐብሊካኖች በበኩላቸው የአሜሪካ የዓለም አቀፍ ልማት ተራድኦ ድርጅት ወይም ዩኤስኤድ መገምገም ብክነትና ማጭበርበርን ለመዋጋት አስፈላጊ ነው በማለት ይቃወማሉ። የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጂፕሰን ተጨማሪ አላት። ደረጀ ደስታ ያቀርበዋል።
የአሜሪካ የውጭ እርዳታ መርሃ ግብሮች እጣ ፈንታ እየተገመገመ ነው። በዓለም ዙሪያም ግራ መጋባት እየታየ ነው። ሴናተር ክሪስ ኩን ዲሞክራት፣
We are losing decades of experience and insight, deep relationships.
ለአስርተ ዓመታት የተካበተ ልምድና ግንዛቤን ጥልቅ ግንኙነቶችን ምድር ላይ እጅግ አስቸጋሪ በጣም አደገኛና ሩቅ በሆኑ አንዳንድ ቦታዎች የመድረስ አቅማችን እያጣን ነው። በማህበረሰባቸው ውስጥ ያላቸውን ስፍራ ለአደጋ እያጋለጡ በይፋ የተባበሩና አጋሮቻችንና ሀገሮችን እየከዳናቸው ነው።
ትላንት ረቡዕ ከዩናይትድ ስቴትስ ምክር ቤት አባላት ጋር የተወያዩ ባለሙያዎች በውጭ እርዳታ ከተቀላላው የአሜሪካ በጀት ውስጥ የሚወጣው ከአንድ በመቶ ብቻ መሆኑን ገልጸው ገንዘብ እየባከነ ነው መባሉን አስተባብለዋል። ጀረሚ ካኒንዲክ የዓለም አቀፍ ፍልሰተኞች ሪፊውጂ ኢንተርናሽናል ተቋም ፕሬዚደንትና የቀድሞ የአሜሪካ ዓለም አቀፍ ልማት ተራድኦ ድርጅት ዩኤስኤአይዲ ባለስልጣን ናቸው።
USAID has been the target of a concerted campaign of disinformation led by Elon Musk and amplified by the President of the United States.
USAID በኢላን መስክ የሚመራውና በዩናይትድ ስቴትስ ፕሬዚዳንት የሚስተጋባው የተቀናጀ የሐሰት መረጃ ዘመቻ ኢላማ ሆኗል። መሰረታዊ ተልእኮ አሜሪካ በዓለም ላይ ያላትን ጥቅም ማስከበር የሆነውን ተቋም ስም ለማጥልሸት ያልተቋረጠ የውሸት ማዕበል እየወረደበት ነው።
ሪፐብሊካኖች ማጭበርበርና ብክነትን ለማስቆም የሚደረጉ ሙከራዎች እንዲያውም ዘግይተዋል፣ አስቀድሞም መደረግ ነበረባቸው ይላሉ። በቢሊየነር ኢላን መስክ ስለሚመራው ዶጅ በሚል የመጻር ስም ስለሚጠራው መንግስት መስሪያ ቤቶች ተቆጣጣሪ አካል ስራም ተገቢነት ይሟገታሉ። ሪፐብሊካን ሴናተር ሌንዚ ግራም
USAID is a agency that let us all down. I've been advocating for soft power for my entire time up here.
USAID ሁላችንም ያሳዘነ ተቋም ነው። እኔ እስካሁን ድረስ ዘመኔን በሙሉ ይህን ከወታደራዊ ኃይል ውጭ አቅም የሚሰጥ ተቋም እየደገፍኩ ስለነበር ያየሁት ነገር ያሳመኛል።
የትራምፕ አስተዳደር አንዳንድ እርዳታ መርሃ ግብሮች እንዲቀጥሉ ፈቅዷል። ዲሞክራት ሴኔተሮች በተግባር እየታየ ስለመሆኑ ትላንት ጥያቄ አንስተዋል። ከትላንት በስቲያ ማክሰኞ ኢላን ማስክ ስራቸው ግልጽ ሂደትን እየተከተለ መሆኑን ተናግረዋል።
It's not just us just going in and doing things willy-nilly. It's in partnership with the agency heads and I check regularly with the
እኛ ብቻችን እየገባን የፈለግነውን እያደረግን አይደለም ያለ ነው። በፍጹም የምንሰራው ከተቋሞቹ ኃላፊዎች ጋር በመተባበር ነው። ፕሬዝዳንቱ እንዲሆን የሚፈልጉት በትክክል ያ መሆኑን በየጊዜው ከፕሬዝዳንቱ ጋር አረጋግጣለሁ።
የልማት እርዳታው ዩናይትድ ስቴትስ ውስጥ ከ100,000 በላይ ስራዎችን ይደግፋል። በድንገት ያለ ስራ ከቀሩት በሺዎች ከሚቆጠሩ የዩኤስአይዲ ሰራተኞች አንዱ እንደተናገሩት አንዳንድ የአሜሪካ እርዳታዎች በጊዜያዊነት መቆም ራሱ የሚያስከትለው መዘዝ ረጅም ጊዜ የሚዘልቅ ነው። ሚካ ከስራ የተቀነሱ የዩኤስአይዲ ሰራተኛ ናቸው።
የምንሰራው ሰዎች አሜሪካን እንዲያከብሩ በማስገደድ ወይም ሰዎች እንዴት አይነት እሴቶች እንደሚኖራቸው በመንገር ሳይሆን ራሳቸው በሚፈልጉት መንገድ በመደገፍ ነው።
የአሜሪካ ስራ ተቋራጮች ወይም ኮንትራክተሮችና መንግስታዊ ያልሆኑ ድርጅቶች የዩኤስአይዲ ወጪ መታገድን በሚመለከት የትራምፕ አስተዳደር ህገ መንግስቱ ከሚፈቅደው ውጪ ፕሬዝዳንታዊ ስልጣኑን ተጠቅሟል ሲሉ ከሰዋል። ሪፐብሊካኖች በበኩላቸው ትራምፕ ስልጣናቸውን ተግባራዊ ያደረጉ ነው ይላሉ።
እየደመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ከአቀናባሪ ንጉሱ ታምሬ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። አሁን የምሽቱን የመጀመሪያ አጋማሽ መሰናዶች አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ነው። የሁለተኛው አጋማሽ ቀዳሚው መሰናዷችን ከኢትዮጵያ የህዝብ ተወካዮች ምክር ቤት አባል ጋር የተደረገ ቆይታ ነው። አቶ ከማል ሐሺ የኢትዮጵያ ህዝብ ተወካዮች ምክር ቤት አባል ሲሆኑ በውጭ ሀገራት የሚኖሩ ኢትዮጵያውያንን በሚያሳትፉ ምጣኔ ሀብታዊና ሰብአዊ መርሃ ግብሮች አስተባባሪነታቸው ይበልጡኑ ይታወቃሉ። በውጭ ሀገራት የሚኖሩ ኢትዮጵያውያን ዘርፈ ብዙ ተሳትፎ እሳቸው የሚወክሉትን የሶማሌ ክልል አራቤ ወረዳ ህዝብ ጨምሮ ለተቀረውም የሀገሪቱ ህዝብ የላቀ ዋጋ እንዳለው የሚናገሩት አቶ ከማል ከመረዳዳት የተሻገረ የጋራ ተጠቃሚነት ሊዳብር እንደሚገባም ይመክራሉ። ተያዥ ሐሳቦችን ለመነጋገር ሀብታሙ ስዩም ከሰሞኑ ዋሽንግተን ዲሲ ብቅ ያሉትን የህዝብ እንደራሴ አግኝቷቸዋል። ቆይታቸውን ተከታትለን እንመለሳለን።
የተከበሩ አቶ ከማል ሐሺ እንኳን ደህና መጡ ወደ ዋሽንግተን ዲሲ።
ብስምላ አመሰግናለሁ ወንድም ሀብታሙ።
ወደ ዋሽንግተን ዲሲ የመጡበት ምክንያት ምንድን ነው? ምን እግር ጣለውት ከሚለው እስቲ እንጀምር።
ምን እግር ጣለህ ለሚለው አሁን እንደሚታወቀው የህዝብ እንደራሴ መሆን እንግዲህ ያው ትንሽ ፈጠራን ይፈልጋል፣ አንዳንዴ የላፊ መጓዝን ይፈልጋል። ያው አገር ላይ እንደምታውቀው ብዙ የህዝብ ጥያቄ አለ እና የህዝብ ጥያቄዎችን ለመለስ በመንግስት ባጀት ብቻ ሁሉ ነገር ሸፍነህ አችለውም እና አንዳንድ እንቅስቃሴዎችን ማድረግ ፈጠራዎችን ማሰብ ግድ ይላል እና እኔ በመወክለው አራቢ ምርጫ ክልል ሶማሌ ክልል ውስጥ ባለው ላይ የክልል የምክር ቤት አባላትም አሉ እና ከእነሱ ጋር በመሆን በራሳቸው ተነሳሽነት ማህበረሰቡ ስራዎች እንዲሰሩ መንገድ መክፈት የሚሆን ትምህርት ቤት ግንባታ፣ ጥገና፣ ሕክምና ማዕከላትም ላይ አስፈላጊ ባለ መሰረተ ልማት ላይ እንዲሳተፉ ብዙ አድርገን እነሱም ብዙ ያግዙብን ጥሩ አጋጣሚዎች ነበሩና ከዛ በተረፈ የራሳቸውን ሀብት እንዲያሸራሽሩ ከማድረግ ባሻገር እኛም ደግሞ የሀብትን የመፈለግ ስራ ላይ ስንንቀሳቀስ ነበር። እዛ ሆነን አንድ ሙስሊም ኤድ ዩኤስ የሚል ግብረሰናይ ድርጅት ጋር በነበረን መግባባት በስገባነው መጠይቅ 100 አልጋዎች እና 7 ዊልቸሮች አግኝተን ነበርና እነዚህን ፍትሐዊ በሆነ መልኩ በምርጫ ክልል ውስጥ ባሉ የጤና ማዕከላት እንዲከፋፍሉ አድርገን ይህም ማለት በክልሉ በፋፈና በስቲ ዞን ያሉ የተቆጫሌ ከተማ መስተዳደር፣ አህረዋ ወረዳ፣ ኦበሬ ወረዳ እና ደንበል ወረዳ የሚባሉ አካባቢዎች ላይ ይህን ካረግን በኋላ አሁንም ደግሞ ውስጥ የተሻለ ምንጠይቅ ብለን እዛ ላይ የጀመርነውን ጥያቄና ንግግር ይዤ ተከትዬ እዚህ ዲሲ ድረስ መጣሁ። እነሱም እዚህ ነው ያላቸው ቢሮች እና አሁን ደግሞ ያው አገርን ስለምትወክል ከክልሉ ሰፋ ያለ ከምርጫ ክልሉ ውጭም ሌላውን የሶማሌ ክልልም በሚያግዝ መልኩ እንዲሁም ሌላው የኢትዮጵያኖች ክልልም በሚያግዝ መልኩ በቅርቡ ያው የሕክምና ቁሳቁስና መድኃኒቶች ግምታቸው 14 ሚሊዮን ዶላር የሆነ ሰኪር አድርገናል። ይህም እንግዲህ ያው ከሶማሌ ክልል ውጭ በአማራ ክልል፣ በኦሮሚያ፣ በማዕከላዊ ኢትዮጵያ፣ በቤንሻንጉል እና ባህሪ ክልሎች ባሉ የሕክምና ተቋማት የሚከፋፈል የሚሆን ነው እና እሱ ተሳክቷል አንዱ። ሌላ ከዚህ ጋር ተያይዞ ደግሞ የመጣውበት ያው ብዙ ጊዜ እንደምታውቀው ትውልድ ኢትዮጵያውያኑ ረጂ ነው፣ እዚህ ላይ ረጂ ነው ሆኖ ያለው እና ያው ማንኛውም ሰው ከሀገር ውጭ ሲሆን እንደ ትልቅ ሀገር አሜሪካ ላይ ሲኖር አናሰም ከፋ በየወሩ የሚደጉመው የሚያግዘው አለ እና እስከ መቼ ነው ድጎማ የሚሆነው? እና ሁሌ ላኩ ላኩ ከሚሆን ያላቸውን ሀብት ብዙ ስራ እድል ያስፈልጋል አገር ቤት ላይ እና አገር ቤት ያለው ተምሮ ተመርቆ ስራ የሚፈልጋለ ጉልበት ያለዋል እና እነሱም ጉልበታቸውን እውቀታቸውን አዋጠው እንደዚሁም ደግሞ እዚህ ስላሉ ብራቸውን አዋጠው እውቀትና ብርን በማጣመር የጋራ ቢዝነስ የጋራ የልማት ስራዎች ሰርቶ እኩል ትርፋማ የሚሆኑበትን አጋጣሚ ለመፍጠር አራቢ ዴቨሎፕመንት ኢኒሽቲቭ የሚል መርሃ ግብር ይዘን እዛ ላይ በምርጫ ክልል ላይ የተለያዩ ስብሰባዎችን አድርገን ማህበረሰቡ በጣም ወዶት የተቀበለው እንደሆነ እዛም ሆነን እዚህ ያሉ ትውልድ ኢትዮጵያኖች በሌላ ጊዜም ለማገዝ ምን ለማለት እንዳልኩ ቅድም መንገድም ሲሰራ የራሳቸውን ብር ኮንትሪቢዩት ሲያደርጉ ስለነበረ ይህን ሀሳብ እንዴት ታይቷላችሁ ብዬ እሰየው ጥሩ ነው እንቀበለዋለን ብለው ከእነሱ ጋር ደግሞ ፊት ለፊት ስትወያይ ወሬን ከፈረሰኛው ስትሰማ እና ሌላ አንድ ስላልሆነ ለመወያየት አሁን በሚኒሶታም እንዲሁም ቀጣይም ደግሞ ኦሃዮ ላይ ያው ከትውልድ ኢትዮጵያኑ ጋር ፊት ለፊት መድረክ አዘጋጀ ልዋይ ለመካከር እንዴት ይሄ መርሃ ግብር ተግባራዊ ይሆናል የሚለውን ነገር ሌሎች የምገዛም ላይ ለመዋየት ነው እዚህ የተገኘሁት። ባጭሩ ይህን ይመስላል።
በውጭ ሀገራት የሚኖሩ ኢትዮጵያውያን ወይም ደግሞ በተለምዶ አነጋገር ዲያስፖራው ኢትዮጵያ ውስጥ ባሉ በርካታ ኢኮኖሚያዊ፣ ማህበራዊ እንዲሁም ፖለቲካዊ እንቅስቃሴዎች ውስጥ ያለው ተሳትፎ የላቀ ሚና እንዳለው ይታወቃል ይነገራልም። እርስዎ የመጡበት የሶማሌ ክልል ከዲያስፖራው የሚመጡ እንቅስቃሴዎችን ወይም ደግሞ መፈጸም የሚፈልጉ እቅዶችን እውን የሆኑ ዘንድ ለማድረግ ምን ያክል ተነሳሽነት አለው? ብዙዎቹ መርዳት መሳተፍ እየፈለጉ አንዳንድ ጊዜ ግን ከመንግስት አሰራሮች ጋር በተገናኙ ደጋግሞ የሚያነሷቸው ቅሬታዎች አሉ በአጠቃላይ እንደ ኢትዮጵያና እነዛ ነገሮች ዳግም ተፈጥረው የትውልድ ኢትዮጵያውያንን ወደኋላ እንዳይመልሱ ንቁ ተሳታፊ እንዲሆኑ በማድረግ ረገድ ምን አይነት እንቅስቃሴዎችን እያደረጋችሁ ነው?
መልካም። ያው እንግዲህ ስለ ሶማሌ ክልል ስናነሳው ከለውጡ በኋላ ያለው አመራር ክቡር ፕሬዚዳንቱ ሙስጠፌንም ጨምሮ የውጭ ሀገር ኤክስፖጀር ያላቸው በከፊልም ቢሆን ዳያስፖራ ምን አይነት ህይወት ላይ የኖረ እንደሆነ የሚያውቁ አቅሙንም የሚያውቁ ስለሆነ ነገሮች ይመቻቹ ዘንድ ራሱን የቻለ ቢሮ የተከፈተበት ካሉ ክልላዊ ካሉ ቢሮዎች ውስጥ አንዱ ትውልድ ኢትዮጵያን ሊያስተናግድ የሚችል በማንኛውም መንገድ ላይ ራሱን የቻለ ቢሮ ተከፍቶ ሁሉ ጊዜም ክፍት የሆነበት አይደለም። እስር ላይ እስከ ርዕሰ መስተዳድር አካባቢ ያሉ ተላቅ አመራሮችን አግኝተው ብዙ ነገር ማድረግ የሚችሉበት ከዛም የተነሳ በክልሉ የተለያዩ ቦታዎች ላይ አሁን ራሳቸው አዋተው ሆስፒታሎች ላይ ጭምር እስከ መገንባት ድረስ እርዳታዎች እስከ መላክ ድረስ የደረሱበትና ጥሩ የተመቻቸበት አለ። ግን ከዚህ በላይ አሁንም መሰራት አለበት። ከዚህ በላይ አሁንም አስቻይ ሁኔታዎች መቸት አለበት። ግን ለማንኛውም ሰው አሁን ያለው ሁኔታ የተመቻቸና በሩ ክፍት ሆኖ ማለት ይቻላል።
የሶማሌ ክልል ያለበት ቦታ የጂኦፖለቲካል መቀመጫነቱ እጅግ ጠቀሜታ ከሚሰጣቸው ኢትዮጵያ ክልሎች መካከል አንዱ ነው። አሁንም ድረስ የጸጥታ ችግር ካለባቸው የጎረቤት ሀገሮች ጋርም የሚዋሰን ነው። ከዛ ጋር በተገናኘ በአካባቢው ያለው የመረጋጋት ወይም የሰላም ሁኔታ ለኢኮኖሚያዊ እንቅስቃሴዎች ምን ያክል በቂ ነው፣ ምን ያክል አስተማማኝ ነው የሚል ጥያቄ ሊነሳ ይችላል። ከዚህ ረገድ ያለው ሁኔታ ምን ይመስላል በክልል ውስጥ?
አዎ እውነት ነው። እንግዲህ ሶማሌ ክልል በጣም በቆራቱ ስፋቱ ሰፊ የሆነ ክልል ትልቅ ጎረቤት ሀገራትን ድንበር የሚያዋስን ነው። ኬንያን፣ ጅቡቲን፣ ሶማሊያን እንዲሁም ራስ ገዝነኝ የምትለዋን ሶማሊያንም ጨምሮ እነዚህ ሁላ ድንበር የሚያካልል ሰፊ የሆነ ክልል ነው እና እንደምታውቀው ከለውጡ በኋላ ላይ ሙሉ በሙሉ ሰላም አለበት ከሚባላቸው ክልሎች ውስጥ እንደ ኢትዮጵያ ውስጥ አንዱ የሆነ እና ይሄ ደግሞ ያው ማንኛውንም ሰው ሌላም የኢትዮጵያ ክፍልም ቢሆን መጥቶ ንግድ ላይ ለመሳተፍ ምቹ የሆነበት አቀማመጡም ስትራቴጂክ የሆነበት በዛ ልክም ደግሞ ያው አሁን ለሀገር የሚመራበት ፖሊሲ የጎረቤት ሀገራትን ጥቅም ያማከለ ስለሆነ ከጎረቤት ሀገሮች ጋር ራሱ ማንኛውንም ተግባቦት ለመፍጠር ያለው የተሻለ ሁኔታ ያለበት ላይ እንዲሁም ደግሞ ከጎረቤት ጋር ሰዎች ለመግባትም ለመውጣትም ህጉን በጠበቀ መልኩ ከዚህ በፊት በተሻለ መልኩ ፍሰቱ የተሻለ የሆነበትና የተሻለ ሁኔታ ያለበት ነው ማለት ይቻላል። አሁን ላይ
ስለ ኢኮኖሚው እንመለስና በክልሉ እንዲሁም ደግሞ እርሶ የሚወክሉትም ዞን ወረዳ አለና በነዛ ስፍራዎች በልዩ ሁኔታ ዲያስፖራው እንዲሳተፉባቸው፣ ትውልድ ኢትዮጵያ እንዲንቀሳቀሱባቸው የምትፈልጓቸው የኢኮኖሚ ዘርፎች አሉ ወይ? ሌላ አብሬ ማንሳት የሚፈልገው እነዚህ ቦታዎች የየራሳቸው አመታዊ በጀት ይኖራቸዋል። የሚፈቀድላቸው በህዝብ ተወካዮች ምክር ቤት ስር ጸድቆ የሚሰጣቸው የሚሸነሸንላቸው በጀት እንዳለ ይታወቃል። ከዚህ ግን በዘለለ የዲያስፖራው ድጋፍ የትውልድ ኢትዮጵያውያኑ እንቅስቃሴ በእጅጉ አስፈላጊ የሚሆንበት ምክንያት ምንድን ነው?
አዎ እነን ነው እንግዲህ አሁን ይሄ ወደ ምን ያመጣናል? አይተን እንደሆነ ግልጽ የሆነ እውነታ ብዙ ሰው ውጭ ሀገር መሄድ ይፈልጋል። ውጭ ሀገር መሄድ ይፈልጋል እና ውጭ ሀገር ለምትሄድ ሰው ስራ አለ ነው የሚለው እና ስራን የፈጠሩት እነሱ ናቸው። ይሄ እንደውም ለምሳሌ አሁን ዛሬ ጠዋት እዚህ ለመምጣት በረዶ በጣም የተጋገረ ነበረ፣ አስቸጋሪ ነበረ። ያለውን የዌዘር ችግር መገመት ይችላል። ግን በዚሁ ለዌዘር ችግር ውስጥ ብዙ ብዙ ኢንዱስትሪዎች በመኖራቸው ብዙ የስራ እንቅስቃሴዎች በመኖራቸው አሁንም የሰው ኃይል ያስፈልጋል የሚሰራ። እኛ ሀገር ላይ አሁን በግብርናው ዘርፍ በለው፣ በማዕድኑ በለው፣ በአገልግሎት አሰጣጥ ላይ በለው እውነትም ድንግል የሆነ የስራ እድል ነው ያለው እና ብዙ የስራ እድሎች ቢፈጠሩ የሰው ኃይልን በቀላሉ ማግኘት ይቻላል። በዛ ልክ ደግሞ የሚመጣው ምርት ለሀገር ውስጥም አገር ውጭ ላሉ ሀገራትም የሚላክበት አጋጣሚ መፍጠር ይቻላል እና የሰው ኃይል አለ። መልክዓ ምድሩ በጣም የተመቻቸ ነው። ኢቭን አሁን ሶማሌ ክልል ላይ አርብቶ አደር ብቻ ነው የምንለው ራሱ አሁን የመስኖ ውሃ ያለበት እኔ የመጣሁበትን ውጫ ክልል ጨምሮ ሌሎችም ክልሎች ሌላውም የክልሉ ክፍል ላይ ብታይ አሁን የእርሻ ምርት በሰፊው የተለመደበት በበጋም በክረምት የሚላበት መስኖዎች ያሉበት እና ነገር ግን ትልቅ የሆኑ አሁን የስራ አማራጮችን ለመጠቀም ብር ያስፈልጋል እና ዳያስፖራው ማህበረሰብ በቃ ትልቅ ተቋማትን በግብርናው ዘርፍ ይሁን በሁሉም ዘርፍ በቴክኖሎጂ ይሁን ትልቅ ተቋማትን ገብተው በመፍጠር ብዙ ወጣቶች ስራ እድል የሚያገኙበት በዚህ አጋጣሚ ደግሞ ከዛም ትርፍ የሚያገኙበት አጋጣሚ መፍጠር እዚህ ሆኖ ከሀገር ቤት ወደ ሀገር ቤት መላክ ሳይሆን ከሀገር ቤት ብር እንዲገባለት ማሰብ አለበት። ይሄ አይነት እይታ መቀየር አለበት። እኔ ሁሉ ወደ ሀገር ቤት ብር ብቻ ላካለው ሳይሆን ከሀገር ቤትም ተጨማሪ ግቢ እያገኘ እኖራለሁ ወደሚለው ደረጃ መጣት አለበት። ለዚህ ደግሞ የያዘውን ብር ይዞ አገሩ ላይ ኢንቨስት ያርግ ባይ ነኝ።
ዩናይትድ ስቴትስ ሲመጡ የመጀመሪያው አይደለም። ከዚህ በፊትም በተደጋጋሚ መጥተዋል። የሀገሪቱን ኢኮኖሚያዊ እንቅስቃሴዎች የአሰራር ልምዶችን ለማየትም ለመገንዘብ ምድል አግኝቷል ብዬ አስባለሁ። እርስዎ የወከሉትን ስፍራም ሊሆን ይችላል ሶማሌ ክልል ውስጥም በአጠቃላይ ለኢትዮጵያ የሚመኙላት ወይንም ደግሞ ብንቀስመው ብለው ያስቧቸው የተወሰኑ አሰራሮች ይኖራሉ ብዬ አስባለሁ። ስለ አንዱ ይንገሩኝ።
ያው እንግዲህ ስለ አንዱ ስናነሳ አሁን መንግስትም እየሰራበት ያለው እዚህ ሀገር ውስጥም ለመወሰለት አይመችም። መወሰለት አይችልም እና መልካም ክፉ ብትሆን ራሱ ሲስተሙ ያገራል እና ያለው አሰራር ሂደት እያንዳንዱ ነገር በሲስተም የተወጠረ ስለሆነ ሐላፊ ስለሆንክ አመራር ስለሆንክ ነገር መታበላሽበት በሆነ ብሔር ስም በሆነ እምነት ስም በሆነ ተደብቀ ነገ ተጠያቂነት ሲመጣ በመታመልጥበት ሳይሆን ግልጽ የሆነ ተጠያቂነት ያለበት ለሰራው መልካም ስራ የምትመሰገንበት ላጠፋውም ጥፋት የምትጠቃበት የተሻለ ሲስተም አለ። እኛም እየሰራን ያለንበት ከሎት በኋላ አይም ጥሩ እንቅስቃሴዎች አሉና ስለዚህ ለመወሰለት የማይመች ሲስተም ሲኖር ሰውን ባንዴ አትቀይረውም። መልካም አለው ክፉም አለው። ግን ሲስተሙ ራሱ የሚያጠራ ከሆነ ምን ይባለው ጨው ለራስ ብለጣፍት እንቢካልክ ድገነ ተወልጣለ እንደሚባለው እና የሚያበጥር ሲስተም ነው ያለበት እያንዳንዱ ስርዓት ላይና ለዛ ነው አሁን ነገሮችን አሁን አዲስ አበባ ላይ ማየተ ቴክኖሎጂ በሲስተም የሆኑበት የተለያዩ ቦታ ላይ ሴኩሪቲ ካሜራዎች የተገጠሙበት ግብር ሲከፈል ኦንላይን እንዲከፈል የሚደረግበት ብዙ ሲስተሞች እየተጀመሩ ነውና ላለመወሰለት እንዲያግዙን ትልቁ ነገር ሞባይል ሲስተም ያ ነው። ሌላ ሁለተኛ ነገር ደግሞ ይሄ ሀገር ሁላ ብሩአብሩ ህዝብ ከተለያየ ዓለም የመጣ ህዝብ ብሩአብሩ ህዝብ ተስማምቶ ሁሉም ሰው ከእንደ ውስነቱ በሰላም እየኖረ ሪላቲቭሊ መኖር ይችላል ብሎ እየኖረ ነውና እኛ ደግሞ የአንድ መንደር ሰዎች ሆነን ያለን ክፍተት እዚህ ግባ ማይባል በሆነበት ሰዓት ላይ በቀላሉ ማጥበብ እንችላለንና ከዚህ ተምረን እኛ ማምጣ እዚህ ቦታ ለመድረስ ከቅርብ ነው የምንነሳው። የሀገር ተነስቶ ከመጣበት ደረጃ አንጻር ስታይ እኛ ደግሞ ለመልማትና አንድነታችን ለማጠናከር ጉዞ ሩቅ አይደለም ከቅርብ ነው የምንነሳው የሚል አመለካከት ነው ያለኝ።
እጅግ በጣም አመሰግናለሁ የተከበሩ አቶ ከማል ሐሺ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ተገኝተው የትውልደ ኢትዮጵያውያንን ጋር በተመለከተ በተለይ በሶማሌ ክልል ውስጥ በምጣኔ ሀብት እንዲሁም በሰብአዊ ተግባራት ዙሪያ ሊኖራቸው ስለሚገባው ሚናና ይዘት ጥቂት ሀሳብ ስላጋሩን በእጅጉ አመሰግናለሁኝ። ዳግም እንደምንገናኝ አስባለሁ። ለአሁኑ በጣም አመሰግናለሁ።
እኔም ወንድም ሀብታም በጣም አመሰግናለሁ።
ሀብታሙንና አቶ ከማል ሐሺን እጅግ አድርገን እናመሰግናለን። ወደ ተከታዩ መሰናዶ ደግሞ እንለፍ። እንስራ የሸክላ ስራ ማህበር ከ400 በላይ ሴቶች የሸክላ ምርቶች የሚያመርቱበት ማዕከል ነው። በማዕከሉ የተለያዩ አገልግሎቶች የሚውሉ የሸክላ ውጤቶች ይመረታሉ። ለሀገር ውስጥና ለውጭ ገበያ እንዲሆኑ ተደርገው የተዘጋጁት የሸክላ ምርቶች ከአፈር ዝግጅት ጀምሮ እስከ መጨረሻው ውጤት በእጅ ተሰርተው ለገበያ የሚቀርቡ ናቸው። ኬኔዲ አባተ ከማዕከሉ አባላት ጋር ቆይታ አድርጎ ተከታዩን ዘገባ አዘጋጅቷል።
ለቡና ማፍያ የሚያገለግለው ጀበና፣ ለምግብ ማብሰያና መመገቢያ የሚያገለግሉት ድስት፣ ምጣድና የሸክላ ሳህንን የመሳሰሉት እንዲሁም ለአበባ መትከያና ለጌጣጌጥ የሚውሉ የሸክላ ውጤቶች የሚመረቱበት ስፍራ ነው። እንስራ የሸክላ ስራ ማህበር በማህበር የተደራጁ የሸክላ ባለሙያ ሴቶች ሁሉንም አይነት የሸክላ ውጤቶችን አስውበውና አሳምረው ያመርታሉ። ጽጌ ማርያም እምዬ ከሸክላ ስራ ባለሙያዎች አንዷ ናት።
ይህ ሙያ የጀመርኩትን ከልጅነት የጀምሮ ነው ከእናቴ ጋር። ያው እነሱም ሸክላ ስለሚሰሩ አብሬ እልነበረ ሙያውን የለመድኩትን ከእናቴ ነው። ከእሷ ነው ለምጄ የራሴን ህይወት ደግሞ ስጀምር፣ ያው ተምረክ የሚሆን ነገር ሲሆን ወደ አማራጭ ስራ ቦታ ትገባለክ። ስለዚህ አንድ 7 ዓመት ምናምን ሆነኛል አሁን የራሴን ብዬ ከጀመርኩትኝ ይሄንን ማለት ነው።
አንድ የሸክላ እቃ ተመርቶ ለአገልግሎት እስኪበቃ በርካታ ሂደቶችን እንደሚያልፍም ታስረዳለች።
አንድ ጀበና ለመስራት ያው ሰው እንደ የአቅሙ ነው የሚሰራ፣ 5ም 2ም 3ም ሊሰራ ይችላል። ግን ያንን ለማጠናቀቅ ክረምት ከሆነ 1-15 ቀን ይፈጃል። ግን እንደዚህ አሁን ፀሐይማ ንፋስ ካለው ሳምንት ይፈጃል እስከ ማቃጠል ያለው ፕሮሰስ ማለት ነው። ጊዜ ይወስዳል። አሁን ይሄ አሁን የምንሰራው የትናንትና ነው። ይሄን ከጨረስክ በኋላ ከስር የሚስተካከል ማፈፍ የሚባል ነገር አለ። ከታች ታፍፎ እንደገና ደግሞ ነገ ይነፍስበታል። ከነገ ወዲያ ነው ወደ ፀሐይ የሚወጣው። ካልነፈሰበት ይሰበራል፣ ከዛ ይዳጎሳል። ከዛ በኋላ ወደ ማቃጠያ የሚገባው ነው። ጀበና ሲባል ገበያ ላይ ሲወጣ ጀበና ተወደደ፣ እንደዚህ ክትፎ ዕቃ ማንደጃ ምናምን ተወደደ እንዳይሉ እኛንም እንዲረዱ በቃ ፕሮሰሱን በደንብ መረዳት አለባቸው ነው የምለው ነው።
ሁለት ልጆቿን ጨምሮ ቤተሰቧን በዚህ ስራ እንደምታስተዳድርም ጽጌ ማርያም ገልጻለች። ገነት አሰፋ ደግሞ የእንስራ ማህበር ሰብሳቢ ናት። የማህበሩ ስያሜ የሸክላ ውጤት የሆነው እንስራና አብረን እንስራ የሚል ሁለት ትርጓሜ እንዳለው የምትገልጸው ገነት በአሁኑ ወቅት ከ400 በላይ ሴቶች በማህበሩ የተለያዩ የሸክላ ውጤቶችን በማምረት ላይ እንደሚገኙ አብራርታለች።
ማህበሩ 303 አባሎች አሉት። የማህበሩ አባሎቹ ነው አብረው መስራቾቹ አብረው ነው የሚሰሩ። በስራችን ደግሞ የተቀጠሩ ቅጥር ሰራተኞች ወደ 128 ሴቶች ሰራተኞች አሉና የምንሰራቸው ስራዎች ሰፊ ናቸው። ማለት እንደምታየው በጣም ለመተንተን ይከብዳል። እንደው ለምሳሌ ትንሽ አንድ ለሶስት ካወራን የተለያዩ አበባ ባዞች አሉ፣ ሳህኖች አሉ፣ ሻማቃዎች አሉ፣ የአበባ መትከያ፣ የአበባ ደረቅ አበባ ማድረጊያ፣ የፍም ጥብስ የሚጠበስበት ብዙ፣ የላዛኛ ምናምን በጣም ብዙ ናቸው። ለመዘርዘር በጣም ነው የሚከብደው። ቤቱንም ስታዩት ደግሞ ብዙ ምርቶች ናቸው ያሉት እና ከዛ በተጨማሪ ሰው በሚፈልገው ዲዛይን አምጥቶ ስዕል ሊሆን ይችላል፣ ሴራሚክ ስራዎች ሊሆን ይችላሉ። በዚህ አይነት ሰሩልን ቢሉ ማንኛውንም እቃዎች እንሰራለን ማለት ነው።
እያንዳንዱ የማህበሩ አባል በስራው ልክ የየራሱን ምርት ሽያጭ ገቢ የሚያገኝ ሲሆን ምርቶቻቸውን የሚሸጡበት መደብርም በ2012 ዓ.ም በአዲስ አበባ ከተማ አስተዳደር በተዘጋጀው በዚያው በማህበሩ ቅጥር ግቢ ውስጥ በተገነባው ህንፃ ውስጥ ይገኛል።
የገበያችን ሁኔታ እኛ ኤክስፖርት ባናደርግም ኤክስፖርት የሚያደርጉ አብረውን ከኛ ጋር የሚሰሩ ሰዎች አሉና ለእነሱ የተወሰነ ይሸጣል። ሱቁ እንደምታዩት በጣም ትልቅ ሱቅ ነው። እዚህ ያለ አንድ ሱቅ ደግሞ አድዋ ፒያሳ ጋር ያለው ሱቅ እዛ አንድ ሱቅ አለን። በተረፈ ለቤት፣ ለሆቴል፣ ለተለያዩ ቦታ ክፍለ ሀገር እየመጡ የሚወስዱ ለምሳሌ አርባ ሁልጊዜ እኛ ቤት በጣም የተጨናነቀ ነው። ከክፍለ ሀገር የሚመጡ ይኖራሉ። ከዚህ ደግሞ እየወሰዱ እያተረፉ በሌላ በየሱቁ ምናምን የሚሸጡ ይኖራሉ እና ከዛ ከተረፈ ግን ገበያም ወስደንበት መርካቶም ሊሆን ይችላል፣ ሾላ ሊሆን ይችላል፣ የተፈለገበት ቦታ ወስደን የምንሸጥበት አግባብ አለ ማለት ነው።
እርሷም እንደ ሌሎቹ የማህበሩ አባላት ሁሉ የራሷን የሸክላ ስራ እንደምትሰራ የገለጸችው የማህበሩ ሰብሳቢ ገነት አሰፋ ከልጅነት እድሜዋ ጀምሮ በስራው ላይ መቆየቷንና በዚህም ውጤታማ እንደሆነች ታስረዳለች።
ሸክላይም በጣም በፍቅር ደስ ብሎኝ የምሰራው ስራ ነው። የወር ደሞዝተኛ ከሚያገኘው ደሞዝ በላይ አገኛለሁ እንጂ ከዛ በታች አላገኝም እና አክብረህ የሰራኸው ስራ ማንኛውንም ነገር ጥሩ ዋጋ ያስከፍልሃል። ስራን ምንድን ነው ከኛ የሚጠበቀው? አክብረን ወደን መስራት ብቻ ነው። ያን ካረክኩ እግዚአብሔር ይከፍላል። በልጅነቴ የጀመርኩት ደግሞ በጣም መፍጠር ነው የምፈልገው፣ መስራት፣ የተለያየ ነገር ማድረግ። አንድ ነገር ለራሱ መቆም አልፈልግም። እንደው ተፈጥሮ ነው በቃ ይሄ እየፈጠርኩ ይሄ የሚያልቅ ሙያ አይደለም። በነገራችን ላይ አይምሮ ሰው እስካለ ድረስ እንደ ጊዜ ሁኔታ እንደ ወቅቱ ሁኔታ የተሻለ የዘመነ እየሰራህ ራስህንም ሀገርህንም ቤተሰብህንም መጥቀም ትችላለህ። በቃ እግዚአብሔር ይመስገን ጥሩ የሚባል ህይወት እያኖረኝ ነው እግዚአብሔርና በደንብ ለምንኖረው ልጄን አስተምራለሁ። ልጄ አሁን 11ኛ ክፍል ነው፣ 19 ዓመቱ ነው ልጄና ወደፊት የተሻለ ነገር ሰርተን ኤክስፖርት ማድረግ የምንችልበት ደረጃ እንደርሳለን።
ይሁንና ስራው የተለያዩ ፈተናዎች ያሉበት ነው የምትለው ገነት በአንዳንዶች ዘንድ የሚስተዋሉ የተዛቡ አመለካከቶች ከፈተናዎቹ መካከል እንደሆኑ ትገልጻለች። ከአመለካከት ጋር የተገናኙ ፈተናዎችን በስራችን ብርታት እየቀረፍናቸው ነው ስትልም ተናግራለች።
ብዙ ፈተናዎች ይገጥማሉ። በእኛም በዚህ ሸክላ ሰሪ ስሰራ ሸክላ ራሱ ዝቅ ያለ ስራ እንደሆነ የማሰቡ ነገር አለ። ሰው ወደዚህ እንዳይገባ ያደረገው እየጠፋ እኮ በነበረበት ሰዓት ነው። እንደውም ይሄ እንስራ ሲል በደንብ ወደ ሰው ውስጥ ትኩረት ተሰጥቶታል። መንግስትም ትኩረት ሰጥቶት እየሰራ ነው እና ለሙያው የሚሰጠው ክብር በጣም ዝቅተኛ ነበር። ዞሮ ግን ከድሮ ስናነጻጽር ከኛ በፊት የሰሩ እናቶች በጣም የተጎዱ ናቸው። በፊት እኔ ልጅ ሆኜ ነው የጀመርኩት በነገራችን ላይ እና መርካቶ እየወረድኩ ሸጥ ነበረ እቃ እና እዛ ስትሄድ እኮ ሰውም አትመስላቸውም እኮ። በተለይ የምሸጥበት ቦታ አይደለም፣ እዛ ያው የቢዝነስ ቦታ ስለሆነ ጥሩ ነገር ትሰራለህ። ስትመጣ ታክሲ ላይ ያለው ነገር የሚያደርጉ ነገር እቃችንን እኮ በመኪና አይጭኑትም ነበር። አንጭንም ሸክላ ደግሞ እንጫ እንዴ ደግሞ ይህንን ምናምን ነው የሚሉት እኮ። ሸክለኛ ብቻ አይደለም በዚህ መንገድ የሚታየው፣ ሸማኔ፣ ብረት ቀጥቃጭ እነዚህ እኛ ሀገር ላይ በጣም ከፍተኛ የሆነ ብዙ ነገሮችን ማምጣት የሚችሉ ግን ደግሞ በሰው አመለካከት ወርደው የሚገኙ ያን ነገር ማን ነው መስፈር ያለበት? አንድ ላይ ሆነን ስራችንን አሳምረን አዘምነን አንተ የተሻለ ነገር ሲኖርህ ራሱ ሰው ይመጣል ፈልገው። እኛ አሁን ዛሬ እዚህ ቁጭ ብለን ስልክ ተደውሎ በፎቶ አሳይተ የምትሸጥበት ሰው ደግሞ ወደ ባህሉ መምጣት ማድነቅ ጀምሯል። እኛ ጋር ነው ቢስራ ያለው ግንዛቤ መፍጠሩንም ስራ እንደሆነ ማሳወቁም አሁንም አሰልጥኑን ማያውን እንወቅ ማሰልጠኛ አለችን ትንሽ ማሰልጠኛ አለችንና ጥሩ ነው። በእርግጠኝነት ከዚህ በኋላ ያለው ነገር የተሻለ ነገር እንደሚሆን እናስባለንና ጥሩ ስራ እየሰራን ነው ብለን ነው እናስበው።
እያንዳንዱ የሸክላ ምርት ከአፈር ዝግጅት ጀምሮ እስከ ማቃጠል የተለያዩ የምርት ሂደቶችን የሚያልፍ ሲሆን በተለይ የማቃጠሉ ሂደት ከባድና ለጤናም ጎጂ እንደሆነ ባለሙያዎቹ ይገልጻሉ። ይህን ችግር ከመቅረፍ ጀምሮ ዘመናዊ የሴራሚክ ውጤቶችን ማምረትና ምርቶቻቸውን በቀጥታ ለውጭ ገበያ ማቅረብ ቀጣይ እቅዳቸው እንደሆነ የማህበሩ ሰብሳቢ ተናግራለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በቀድሞ የዩናይትድ ስቴትስ ፕሬዝዳንት ቢል ክሊንተን አስተዳደር የዋይት ሀውስ ንግግር ጸሐፊ ሆና ያገለገለችውና በአርኤንድቢና የሶል ሙዚቃ አቀንቃኝነት የምትታወቀው ወይና አብ ወንደሰን ወይም ወይና አራተኛ አልበሟን ለህዝብ ለማድረስ በዝግጅት ላይ ትገኛለች። እንደ አውሮፓውያን አቆጣጠር በ2009 በሙዚቃ ዘርፍ የተሻለ ምርት ላሳዩ የጥበብ ሰዎች ሽልማት የሚሰጠው ግራሚ ሽልማት እጩ የነበረችው ዋይና በማህበረሰቡ ለውጥ ዙሪያ ለሚያቀነቅኑ ሰዎች እውቅና እንዲሰጥ አዲስ የሽልማት ዘርፍ እንዲካተትም አድርጋለች። ወይና ባለፈው ሳምንት በሎስ አንጀለስ በተካሄደው የግራሚ ሽልማት ተሳትፋ ስትመለስ የአሜሪካ ድምጽ ራዲዮ ተገኝታ ስለ ራሷና ስለ ስራዋ አጋርታናለች። ከእርሷ ጋር ያደረኩት ቆይታ ተከታዩ ነው።
Most people know you as Waina.
ብዙ ሰዎች ዋይና በሚለው ስምሽና በሙዚቃሽ ያውቁሻል። ሙሉ ስምሽን ግን ብዙ ሰዎች አያውቁትም። ስለዚህ ከሱን ጀምርና እስኪ ራስሽን አስተዋውቂን።
So my full name is Waina Ab.
ወይን አብ ምዕራፍ ወንደሰን እባላለሁ። አብዮቱ የተነሳ አካባቢ ስለተወለድኩ ነው አባቴ ምዕራፍ የሚለውን ስም ያወጣልኝ።
Oh, so Waynab Miraf Wendelsen. A lot of people also
አሁን ብዙ ሰዎች አሜሪካ ውስጥ ተወልደሽ እንዳደግሽ ነውና የሚያስቡት ትክክል ነው?
No, I was born in Addis but we came
አይ የተወለድኩት አዲስ አበባ ውስጥ ነው ግን ገና የ3 አመት ልጅ እያለሁ ነው እናቴ ወደ DC ስትመጣ ይዛኝ የመጣችው።
So you grew up around the Washington DC area?
Yes.
ስለዚህ ዋሽንግተን ዲሲ እና አካባቢው አደግሽ? ሙዚቃ የጀመርሽው ገና በህፃንነትሽ የህፃናት የሙዚቃ ትዕይንቶች ላይ በመሳተፍ ነው? ቲያትሮችም ትሰሪ ነበር? ትምህርትሽን ስትጨርሽ ግን በእንግሊዝኛ ቋንቋና የኮሙኒኬሽን ሙያ ተመርቀሽ ዋይት ሃውስ ውስጥ ነው የገባሽው? እንዴት ወደዛ ልትሄጂ ቻልሽ?
Well, it was luck really. I was studying speech writing my senior year at University of Maryland and our teacher
እድል ይመስለኛል ሜሪላንድ ዩኒቨርሲቲ ውስጥ የመጨረሻ አመት ተማሪ ያለው የንግግር ጽሑፍ ማር ነበርና አስተማሪያችን የፕሬዝዳንቱን ንግግር ጸሐፊ እንድናገኝ ወደ ዋይት ሃውስ ወሰደን። የዛን ወቅት አስደንጋጭ አውሮፕላን አደጋ ደርሶ በወቅቱ የገንዘብ ሚኒስትር የነበሩት ሮም ብራውን ህይወታቸው አልፎ ነበር። እናም ዋናው የፕሬዝዳንቱ የንግግር ጸሐፊ የፕሬዝዳንቱ ንግግር እያዘጋጁ ስለነበር ሊያገኙን አልቻሉም። በመተካቸው ቴሪ ኤድመንድ የሚባል የመጀመሪያው ጥቁር አፍሪካ አሜሪካዊ ፕሬዝዳንት ንግግሮችን ጸሐፊ ያገኛል።
Terry was the coolest guy. I mean, the way he talked to our class about
his job. በጣም ደስ የሚል ሰው ነበር። እዛ ለነበር ነው ተማሪዎች ስለ ስራው ሲነግረን ዋው ይሄ ደስ የሚል ስራ ነው እዚህ መስራት ነው የሚፈልገው አልኩኝ። በኋላ ተመራቂ ተማሪዎች በነጻ መስራት የሚችሉበት እድል እንዳለ ሲነግረንም አመለከትኩ። ተቀበሉኝ። በፕሬዝዳንቱ የምርጫ ዘመቻ ላይና ዋይት ሃውስ ተለማማጅ ሆኜ ከሰራው በኋላ ተቀጠርኩኝ። ከዛ ለ3 አመት ያክል በዋይት ሃውስ ሰራው።
That was a Clinton administration.
Yeah, Bill Clinton አስተዳደር ነበር ቦ።
Yeah.
How did you like the job and how
ስራው እንዴት ነበር? ተወጁ ነበር? አሁን ይናፍቅሻል?
No.
በጭራሽ.
Not at all.
But I'm more curious.
ለምን ምን ተፈጠረ?
it was very exciting because I really believed in the administration and I
ማለት ደስ የሚል ስራ ነው። በነበረው አስተዳደር ላይ እምነት ነበረኝ። አብሬያቸው እሰራ የነበሩትንም ሰዎች በጣም ወዳቸዋለሁ። ጎበዞች ናቸው። በዛ ላይ እጽፍባቸው የነበሩት የአፍሪካ አሜሪካ ጉዳዮች፣ የሴቶች ጉዳዮች፣ የዓለም አቀፍ ግንኙነት ርዕሶች ስሜቴን የሚገዙ ጉዳዮች ነበሩ። ግን እውነት ለመናገር ሁልጊዜም ልቤ ያለው ጥበብ ውስጥ ነው። እስከማስታውሰው ድረስ ሁልጊዜ ህልሜ መስፈን ነበር።
Even when I was in Addis, they would tell me I would, when the
Addis Ababa yallen rasu television la yihone zefen simeta netelan sechi eskista elinde neber inegrunyal selezi kelejinete ansto tibab ust allo yeqerrew yeenaten yihun tamagnes neber እኛ ነዚህ ለማድረስ ብዙ ዋጋ ከፍላለች እና ጠበቃ እንድንሆንላት የተለመደው አይነት ስኬት እንዲኖረኝ ትፈልግ ነበር። ግን ደግሞ ልቤ ውስጥ ጥበብ እንዳለ ታውቃለች። ስለዚህ ለሶስት አመታት ካየችኝ በኋላ ተቀበለችኝና በቃ እንደፈለግሽኝ አለችኝ።
ያንን ደግሞ አንቺም በስራሽ ያረጋገጥሽ ይመስለኛል። እስካሁን ሶስት አልበሞችን አሳተመሻል። ሁሉም በእንግሊዘኛ ናቸው። አማርኛ ትሞክሪም እንዴ?
I have recently recorded
በቅርቡ የብዙ ነሽን አንድ ዘፈን ተጫውቻለሁ። በትክክል መስራቴን ግን እርግጠኛ አይደለሁም።
ብዙ ነሽ በቀለን እንደምትወጃ ታውቃለሁ። ለሱ ያለሽን ፍቅር ደግሞ ተመልሼ እመጣበታለሁ። ከዛ በፊት ግን ከአልበሞችሽ ካንዱ እስኪ የምትወጂውን ሙዚቃ ተጫውችልን።
Okay, well, one of my favorites is actually about Ethiopia.
እሺ በጣም የምወደው ሙዚቃ Slums of Paradise ይሰኛል። ትንሽ ከፍ ካልኩ በኋላ ለመጀመሪያ ጊዜ ወደ አዲስ አበባ ስመለስ ከተማውን ስላየሁበት መንገድ ነው የጻፍኩት።
That's what they say it's like in the slums of paradise. That's what they say it's like in the slums of paradise. That's what they say it's like in the slums of paradise.
Wow, beautiful. So tell me about your music. What kind of
እስኪ ስለ ዘፈኖችሽ ንገሪን። በሙዚቃዎችሽ መልእክቶች ለማስተላለፍ ትሞክሪያለሽ? በምን አይነት ጉዳዮች ላይ ነው በብዛት የምትዘፍኚው?
Very much. I think that's really the highest goal of music is to
የሙዚቃ ዋናው ግቡ ለአድማጮች የተለያየ አይነት ልምድና ትምህርት እንዲወስዱ የሚያስችላቸውን የሆነ ታሪክ መንገር ይመስለኛል። በቀደመው ስራዬ ታሪኮችን የመጻፍ ልምድ አለኝ። ስለዚህ ያንን ወደ ሙዚቃ ማምጣት እጅግ ደስ የሚል ነገር ነው። ሰዎችም በሆነ መንገድ ትነካያለሽና ዓለምን እንዲያዩ ትረጃቸዋለሽ። በዛ ላይ ማህበራዊ ጉዳዮች ላይ መስራት የምፈልገው ነገር ነው። እዚህ ሀገር ስላለ የፖሊሶች ጭካኔ፣ የቤት ውስጥ ጥቃቶች እንዲሁም ደግሞ ኢትዮጵያ ውስጥ ስላሉ ጦርነቶች ጽፌያለሁ። የኪነ ጥበብ ባለሙያ የዚህ አይነት ኃላፊነት አለበት ብዬ አስባለሁ። በአንድ ወቅት ታዋቂዋ ኒና ሲሞን ዋናው ግባችን ባለንበት ወቅት እየሆነ ያለውን ነገር ማንጸባረቅ ነው ብላ ነበር። እኔም የኪነ ጥበብ ዋና ዓላማው እሱ ነው ብዬ አስባለሁ።
እስኪ ደግሞ ወደ ብዙነሽ ፍቅርሽ ልመልስሽ። ብዙነሽ በቀለን እንዴት ልትወጃት ቻልሽ?
So I fell in love with her because I have a very like my cousin is a music snob, right?
እሷን ሞዴል የጀመርኩት አዲስ አበባ ሲሄድ ሁሌም የትም ቦታ አብሮኝ የሚሆነውና ሙዚቃ የሚወድ ያክስቴ ልጅ አለ። እናም የሚሰበሰባቸው ሙዚቃዎች አሉ። በጣም ምርጥ ሙዚቃዎች ነው ሁሌም የሚከፍተውና ይሄ ማን ነው ምንድነው ይያልኩ ጠይቀዋለሁ። አንድ ቀን ሙዝነሽን ከፍቶ በተቀመጥኩበት ደርቄ ይቀርው ልጠግባት አልቻልኩ። እና ሙዚቃዎቿን ሁሉ ያለማቋረጥ ሰማኋቸው። ለመጀመሪያ ጊዜ ሙዚቃ ባንዴ እንደዛ ሲዋሃደኝ ደሞ ድምጿ ብቻ አይደለም ግን የምትጫወተው የኢትዮጵያ ጃዝ አጠቃላይ ድምጿ ዙሪያ የሚሰማው ነገር ለኔ ተአምር ነበር።
And then when I saw her and saw how glamorous she was and confident she was and how just poised she was like Diana Ross, you know, Diana Ross.
በዛ ላይ ቁንጅናዋን በራስ መተማመኗን እርጋታዋን ሳይ ይቺ ኢትዮጵያዊቷ ዲያና ሮዝ ናት አልኩኝ። የበለጠ ስለሷ ማወቅ ፈለኩኝና ስለሷ ማጥናት ጀመርኩ። የሷን ሙዚቃ እንደገና ወደ ህይወት ማምጣት ደግሞ እስከዛሬ ለሚደግፈኝ ለማህበረሰብ ልሰጠው የምችለው ስጦታ እንደሚሆንም አሰብኩኝ። ስለዚህ ለሷ መታሰቢያ የተወሰኑ ሙዚቃ ኮንሰርቶች አደረኩ። አሁን በመጨረሻ ደግሞ የተወሰኑ ሙዚቃዎቿን ስቱዲዮ ለመቅረጽ ድፍረቱን አገኘ።
እስቲ እንግዲህ አንዱን አሰሚና።
ሁሉም በመገረም ቢመለከተኝ ስንቱን አየው ባንተ
How was that?
ከወይና ጋር የነበረንን ሙሉ ቆይታ በድረገጻችን ላይ ታገኙታላችሁ። ለምሽቱ የነበሩን ዝግጅቶች ይህን ይመስላሉ። ከአቀናባሪ ንጉሱ ታምሬ ጋር ሳስተናግዳችሁ የነበርኩት ስመኝሽ የቆየነኝ። ሰላም፣ ደህና ደሩ።